ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ነገር ግን ያው እንደ ማንኛውም ታዳጊ ሀገር ልጆች በተለያዩ ችግሮች ምክንያት ያንን መሰረታዊ እውቀት ሳይዙ የሆነ ሌላ ላይ ይደርሳሉ።
Education for Ethiopia ትምህርት ለኢትዮጵያ ኢትዮጵያን ተማሪዎች ዓለም አቀፍ ተወዳዳሪ ሆኑ ዘንድ ለማገዝ ያለመ ተቋም ነው። በተቋሙ ዙሪያ አስተናዳሩ መሰናዶ በመሽት ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም አመራለሁ። የምስልና ድምጽ ቅንብሩን የሚከውንልን ንጉሱ ታምሬ ነው። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። Education for Ethiopia ትምርት ለኢትዮጵያ ኢትዮጵያን ተማሪዎች ዓለም አቀፍ ተወዳዳሪ ሆኑ ዘንድ ለማገዝ ያለመ ተቋም ነው። ተቋሙ ይበልጡን የሚታወቀው ሳቋማ በተሰኘው ሳይንስ ቋንቋና ሂሳብ ላይ ባተኮረው ነጻ የትምርት አውታሩ ነው። ስለ ተቋሙ እንቅስቃሴና ፋይዳ የበለጠ ለማወቅ የተቋሙን መስራች ሊና ጌታቸውን አነጋግረናል። ሊና ተቋሙን ለመመስረት ያበቁ ምክንያቶችን ቀድማ አስረዳናለች።
መጽሐፉ ላይ ያለው ትምርት ባይገባችሁ እኛ እንደ ትልቅ ወንድም እህት ወይም አስጠኝ ሆነን እንረዳችኋለን።
Education for Ethiopiaን ለመመስረት የተለያዩ የገፋፉኝ ምክንያቶች አሉ እና ከነዚህ መሃል ጥቂቶቹን ለመናገር ያህል ያው በመጀመሪያ የትምህርት ዓለም ውስጥ ስለነበርኩኝ በዚህም በትምህርት ዓለም ውስጥ የነው የመምህርም ሆኜ አገልግያለሁ እና በዛ ጊዜ የተለያዩ የትምህርት ሁኔታዎችን ከተለያዩ ሀገሮች የመቅሰም አጋጣሚው ነበረኝ እና አንድ እሱ ጠቅሞኛል። ሁለተኛ ነገር ደግሞ ከጥቂት ዓመታት በፊት የቻይንኛ መማሪያ መጽሐፍን አዘጋጀች የነበረ ይሄ መጽሐፍ ለአማርኛ ተናጋሪዎች ቻይንኛን ጀማሪ ለጀማሪዎች ቻይንኛን የሚያስተምር መጽሐፍና አብሮት ያለ ደግሞ ቅድም የድምጽ ቅጂ ነበር እና በዛ ጊዜ ተማሪዎች ምን ያህል አንደኛ የዲጂታል ትምህርት ፍላጎት እንዳላቸው፣ ሁለተኛ ነገር ደግሞ የተለያዩ ይዘቶችን በራሳቸው ቋንቋ የመማር ፍላጎት እንዳላቸው አየሁኝ እና አሁን በኢትዮጵያ የትምህርት ሲስተም ላይ የተለያዩ በቋንቋ ምክንያት የማይገባቸው የተለያዩ ትምህርቶች ስላሉ ያንን ጋፕ የሚፈጠረውን ክፍተት ለመሙላት ትምህርት ቤቶችንም ለመደገፍ ተማሪዎችንም ለመደገፍ ይሄ ተቋም ቢነሳ ጥሩ አይነት ውጤቶች እናገኛለን በሚል ነው የተመሰረተው ማለት ነው።
The number of blocks that the truck can load when the machine on the machine will locate.
እናንተ ተቋም ከትምህርት ጋር በተያያዘ በሚያደርጋቸው እንቅስቃሴዎች ውስጥ ከመረጣቸው መንገዶች መካከል አንዱ የዲጂታል መንገድን መጠቀም ነው። በተለያዩ ቪዲዮዎች የታገዙ ትምህርቶችን ተማሪዎች በቀላሉ እንዲያገኙ የሚያደርግ አሰራር አላችሁ። ለምንድን የዲጂታሉን መንገድ መጠቀም ፈልጋችሁ? ይህን በማድረጋችሁስ ተማሪዎችን በምን ደረጃ ለመጥቀም ቻላችሁ?
እንግዲህ ሳቋማ የተባለው መድረካችን ሳይንስ ቋንቋና ማትስ ብዙ ለተማሪዎች የሚከብዱ ትምህርቶች ስለሆኑ የነዛን የመጀመሪያዎቹን ፊደል ወስደን ሳይንስ ቋንቋ ማትስ ሳቋማ ብለን የጠራ ነው። የዲጂታል መንገድ አሁን እንደምታውቁት ያው ዲጂታል ማንኛውንም ይዘት ማንኛውንም ኮንቴንት ለማየት መዝናኛም ይሁን ሃይማኖታዊ የሚሆን ትምህርታዊ የሚሆን መረጃን ለመለዋወጥ በጣም በሚያስደንቅ ፍጥነትና በሚያስደንቅ ምቾት እየተጠቀምንበት ይገኛል እና ይሄ በቃል አይደል ያው ተማሪዎችን በቀላሉ ለማግኘትና ያን ብቻ አይደለም መምህራን ጥሩ ምንላቸው መምህራን ኢምፓክታቸው ወይም ደግሞ ተጽዕኖአቸው ከአንድ ክፍል ከአንድ ትምህርት ቤት ወጥቶ ጎልቶ በተለያየ አካባቢ የሚገኝን ተማሪ እንዲያገኙ የሚያስችል ነው የዲጂታል መድረክ ማለት ነው። ስለዚህ ከዛ አኳያ በቀለኛ ምንም ጥያቄ የለውም ይሄ ጠቃሚ እንደሚሆን። ስለዚህ ተማሪዎችን እነዚህን ትምህርቶችን በሳይንስ ዙሪያ ያሉትን ትምህርቶች በቀላሉ ለማዳረስ በደንብ ተጠቅመንበታል ማለት ነው።
ሰቆማን እንጠቀማለሁ። በጣም እየጠቀመኝ ያው ከታተራለሁ በሚያስፈልገኝ ሰዓት ቀን የተማልኩትን ማታ ላይ እደግምበታለሁ እና በዛ ሰዓት ላይ ደግሞ በጣም ነበር የጠቀመኝ። በጣም ነው የሚያስረዱት። እኔ ሁሉም ትምህርት ላይ በጣም ነው ያሻሻልኩ።
እንግዲህ የዲጂታል ጉዳይ ከተነሳ ኢትዮጵያ በዲጂታል አውታር ረገድ ገና ስራዎችን እየሰራች ያለች ሀገር ናት። አንዳንድ ስፍራዎች እንዲሁም ይሄ የዲጂታል ሽፋኑም የማይደርስባቸው ስፍራዎች አሉ። በስራችሁ በአገልግሎታችሁ ላይ የገጠሙ ተግዳሮቶች አሉ ወይ? እንዴትስ ነው እነዚህ ነገሮች ለማስተካከል ለመሸፈን ጥረት የምታደርጉት?
አሁን የዲጂታል አክሰስ ወይም ደግሞ የኢንተርኔት አክሰስ ሀገራችን ውስጥ በጣም እየተስተካከለና ከዋጋ አንጻርም አፎርደብል እየሆነ ወይም ደግሞ በጣም አማካይ ገቢ ላለው ሰውም ይሄ አለ አይደለ የዲጂታል ዓለምን መቀላቀል አጋጣሚው የበዛ ነው የሚገኘው። ቢሆንም ቅድም እንዳልከው የተለያዩ አካባቢዎች ላይ የሚገኙ ተማሪዎች አክሰስ አይኖራቸውም ወይም ደግሞ በሚፈልጉት መጠን በሚፈልጉት ጊዜ ማግኘት አይችሉም። እሱን በተቻለን አቅም ምንድነው ሀሳባችን ኦፍላይንም አክሰስቢሊቲውን ለመፍጠር ሞክረናል። አፕሊኬሽን አዘጋጅተን ነበረ። አፕሊኬሽናችንን አሁን እያሻሻለን እንገኛለን። የአፕሊኬሽኑ ዋና ዓላማ ምንድነው? ልጆች ስልካቸው ላይ ወይም የተለያዩ ዲቫይሶቻቸው ላይ ስማርት ዲቫይሶቻቸው ላይ ጭነው ከዛ ኢንተርኔት ባላቸው ሰዓት መጫን ይችላሉ። ከዛም በኋላ ከኢንተርኔት ደግሞ ሳይኖራቸው ሲቀር መመልከት ይችላሉ። ስለዚህ ያንን እድል ለመክፈት እንደዛ አዘጋጅተን ነበር። በተጨማሪም ደግሞ ኦፍላይን አክሰስ በማንኛውም አጋጣሚ እንዲኖር ለምሳሌ እኛ በፍላሽ እስከ መስጠት ድረስ ማለት ነው። ማለት ዳውንሎድ አድርገን ለሚፈልጓቸው ተቋማት ወይም ደግሞ ተማሪዎች ለማዳረስ የተቻለንን እናደርጋለን። ይህንን የምናደርገው ምንድን ነው? ያው መጨረሻ ላይ ተማሪው በሚፈልግበት ሰዓት ያንን ትምህርት ማግኘት ይኖርበታል እና ያ ኢንተርኔት ደግሞ በተለያዩ አጋጣሚዎች ምክንያት ለሁሉም ሁሌም ላይዳረስ ይችላል። ስለዚህ በዚህ ሁኔታ ነው እየሞከረን ያለ ነው። ግን አሁን ጦርነቱ ምንድን ነው? ሞር ኤን ሞር ተማሪዎች ቀጥታ የኢንተርኔት አክሰሳቸው በጣም እየጨመረ ስለሄደ ኦፍላይን የሚለው እና ወይም ደግሞ ሁሌም ለማያገኘው ሰው የምንለው ራሱ አሁን ከዓመት እስከ ዓመት እየተቀያየረ ነው። አሁን የዛሬ 2 ዓመት የዛሬ 3 ዓመት ምናልባት ሙሉ በሙሉ በስትሪሚንግ ደረጃ ላይ የምንደርስ ይመስለኛል። እንደውም ከዛ በፊት
እንደዚህ ያሉ እንቅስቃሴዎች፣ እንደዚህ ያሉ አውታሮች የኢትዮጵያን ትምህርት በማዘመን የሚፈለገውን አይነት ብቃትና ጥራት ያለው ትምህርት በማዳረስ ረገድ ሚናቸው ምን ያክል ነው?
እንግዲህ ጠቀሜታው ጎላ ያለ ነው ብዬ ነው የማስበው። ምክንያቱም እኛ ትምህርት ቤቶችን ለመተካት ወይም መደበኛ አስተማሪዎችን ለመተካት አይደለም የምንሰራው። ምንድን ነው ትምህርት ቤት የሚማሩትን ትምህርቶች በቀላሉ እንዲገባቸው ወይም ደግሞ የኛ ዋናው ትልቅ ችግር ብዬ የማስበው ሁኔታ ምንድን ነው? መሰረት አለመያዝ ነው። የተማሪዎቻችን መሰረት አለመያዝ። ይሄ ማለት ምንድን ነው? ለምሳሌ የ8ኛ ክፍል ተማሪ ከ1ኛ ክፍል እስከ 7ኛ ክፍል ብዙ አይነት ነገሮች መማር ነበረበት። ከዛ 8ኛ ክፍል ሲደርስ ያው የተለያዩ ነገሮችን ይጨምራል እንጂ መሰረቱን መያዝ ነበረበት። የኛ ሀገር ግን ያው እንደ ማንኛውም ታዳጊ ሀገር ልጆች በተለያዩ ችግሮች ምክንያት ያንን መሰረታዊ እውቀት ሳይዙ የሆነ ሌቭል ላይ ይደርሳሉ፣ የሆነ ደረጃ ላይ ይደርሳሉ። እና ያ ደግሞ ትምህርት ቤት ሲገቡ ለምሳሌ የ8ኛ ክፍል ተማሪ ከሆነ ክፍል ውስጥ መምህሩ ከ1 እስከ 7 የነበረውን ነገር የመከለስ ጊዜም ሆነ አቅም አይኖረውም። ስለዚህ የዲጂታል ትምህርት በዛ ሰዓት ነው የሚጠቅመው። ምክንያቱም ፋውንዴሽናል የሆኑ ነገሮችን ለመከለስ ወይም ደግሞ ተማሪው ራሱ ይሄ ነገር እኮ አልገባኝም፣ ይሄ በዚህ ጉዳይ በዚህ ዙሪያ ይሄ አስተሳሰቤ ብዙም የላቀ አይደለም ብሎ ራሱን ገምግሞ ራሱ ማየት ይችላል። እና በዛ አኳያ የምናያቸው አስተያየቶች ሲሰጡን በላደለ ከተማሪዎች ጠቃሚ የሆኑ እና በቃ ለተማሪዎች ቤዝ የማስያዝ ፋውንዴሽናል አንደርስታንዲንግን የመጨመር ሚና እንደሚጫወት ይነግሩናል። እኛ ደግሞ በተቻለን አቅም ተማሪው የሚፈልገውን ለመስጠት እንሞክራለን። ያው ሁሉ የሚፈልገውን ነገር ለማሟላት አንችልም፣ ግን መሰረታዊ የሆኑትን ነገሮች ለማሟላት ሁሌም ቢሆን ከተማሪዎቻችን ጋር ያለን ቅርበት ለማጎልበት እንሞክራለን።
መልካም ሊና፣ እንግዲህ በስካሁኑ እንቅስቃሴያችሁና ጉዟችሁ በርካታ ተማሪዎችን ለማገዝ ችላችኋል። ስለ ወደፊት እቅዳችሁ ጥቂት በይን። እስካሁን እዚህ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምን ነገር ላይ ነው መድረስ የምትፈልጉት?
እኛ እንግዲህ አላማችን፣ ራዕያችን ብለን የምናስበው ምንድን ነው? ማንኛውም ተማሪ ትምህርት ቤት ያለውን ጊዜ በስነ ስርዓት ተጠቅሞ ፋውንዴሽናል አይደለ? እኔ አሁን እንደ ሰባተኛ ክፍል ተማሪ የሰባተኛ ክፍል ተማሪ ማወቅ ያለበትን ነገር ሁሉ የማውቅ ከሆነ በራሴም ያለኝ መተማመን እየጨመረ ይሄ በተለያዩ ኢትዮጵያ ቋንቋዎችም ማዳረስ እንፈልጋለን። ይሄ ነው ራዕያችን እና አሁን ደግሞ ቴክኖሎጂው እያዘመነው ስለመጣ ትምህርትን ተማሪዎቻችን ራሳቸው ማሻሻል ብቻ ሳይሆን ተወዳዳሪነት እንዲኖራቸው በዓለም ላይ ተወዳዳሪነት እንዲኖራቸው የማድረግ ራዕይ አለን እና እሱን ለማሳካት ደግሞ ከተለያዩ ለድርሻ አካላት ነው የሚባሉት ከነሱ ሁሉ ጋራ እንሰራለን። ይህም ማለት ምንድን ነው? ተማሪዎች ለብቻቸው ስለ ትምህርታቸው መወሰን አይችሉም። አንደኛ በብዛት የእድሜ ክልላቸው ወጣቶች ስለሆኑ ወይም ልጆች ስለሆኑ፣ ሁለተኛ ነገር ደግሞ የትምህርት ጉዳይ የተለያዩ አካላትን ይነካል። ለምሳሌ ቤተሰቦችን፣ ለምሳሌ የትምህርት ቤት አስተዳደሮችን፣ የመንግስት ተቋማትን ወዘተ እና እነሱ ሁሉ ያው ሁላችንም አላማችን አንድ ነው፣ የኢትዮጵያ ተማሪዎች ብቁ እንዲሆኑ ማድረግ እና ከሁሉም ጋራ በአንድ ላይ በመስራት ይህንን ራዕይ እውን ለማድረግ እንሞክራለን ማለት ነው።
ሊና ጌታቸው ኤዱኬሽን ፎር ኢትዮጵያ ወይም ትምህርት ለኢትዮጵያ የሚለው ተቋም መስራች ነች። ከትምህርት ጋር በተያያዘ ኢትዮጵያዊ ሕፃናትን ለማገዝ የሚንቀሳቀስ መርሃ ግብር ነው የጀመራችሁት። ደግሞ አድጎ ዳግም የያዥ ሀሳቦችን ለማውራትና ለመነጋገር ያብቃን። በጣም አመሰግናለሁ። በድጋሚ መልካም ቀን ይሁንልሽ።
አመሰግናለሁ።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ ያነጣጠረ መርሃ ግብር ነው። ወደ ቀጣዩ ዘገባችን ስንሻገር ለምስራቅ ሸዋ ዞን ባቱ ከተማ መገኛ በሆነው በደንበል ወይም ዝዋይ ሐይቅ ላይ የየብስ ጉዞ በመከልከሉ የደሴቱ ነዋሪዎች በችግር ላይ መሆናቸውን ገልጸዋል። በሐይቁ ከሚገኙት ደሴቶች አንዱ በሆነው ቱሉ ጉዶ ነዋሪ የሆኑት አስተያየት ሰጪ የባቱ ከተማ ትራንስፖርት ጽህፈት ቤት ከወር በፊት የሞተር ጀልባ እንቅስቃሴን ማገዱን ገልጸው በዚህም የተነሳ የደሴቶቹ ነዋሪዎች ለሕክምናና ለምግብ እጥረት ችግሮች ተጋልጠዋል ብለዋል። የዚህን ጉዳይ ዝርዝር ገልሞ ዳዊት ያጋራናል።
በኦሮሚያ ክልል ምስራቅ ሸዋና አርሲ ዞኖች መካከል በሚገኘው የደንበል ወይም ዝዋይ ሐይቅ ላይ ከወር በፊት የጸጥታ ችግር በሚል ምክንያት የሞተር ጀልባ የየብስ ጉዞ በመከልከሉ የደሴቶቹ ነዋሪዎች ተቸግረው እንደሚገኙ ከመካከላቸው ለደህንነታቸው ስለሚሰጉ ስማቸው እንዳይገለጽ የጠየቁ አስተያየት ሰጪ ለአሜሪካ ድምፅ ተናግረዋል። የቱሉ ጉዶ ደሴት ነዋሪ የሆኑት ግለሰቡ የመኖሪያና የሃይማኖት መካናት ከሆኑትና በቁጥር 5 በሚደርሱት በእነኚህ ደሴቶች ማለትም ቱሉ ጉዶ፣ ፉልድሮ፣ ቀደቻ፣ ገሊላና ደብረ ሲና የሞተር ጀልባ ጉዞ ወሳኝ መሆኑን በመጥቀስ በክልከላው የደረሰባቸውን ስጋት ያስረዳሉ።
አስጊነቱ በጣም ከባድ ነው። አንደኛ አስጊነቱ ምንድን ነው? ይሄ የጀልባ ጉዳዩ በጣም በአስቸኳይ ካልታየለት ሰው አርሶ ወይንም ነግዶ አይደል የሚኖረው? እርሻችንም ንግዳችንም ምናችንም ሀይቁ ነው። ከኛ ከደሴቱ ነው ጀልባው እየዞረ ደሴቷን እየዞረ ጀልባው እየመዘነ ያው በኪሎ ነው የሚሸጠው አሳ እየመዘገበ እያመጣ እዚህ ዝዋይ ነው የምንገበያየው። በዛ አይነ ሁኔታ ነው ሰው ህይወቱን፣ ትዳሩን፣ ኑሮውን፣ ልጆቹን የሚያስተምረው። በቃ በአጠቃላይ ጀልባ ነገር ካልታየ በጣም እድሜያችን አጭር መሆኑን ነው እኔ የምገልጸው።
በደንበል ሐይቅ ላይ ያለው የንፋስ ኃይል በሰው ቀዘፋ ለሚንቀሳቀስ ጀልባ ምቹ አይደለም ያሉት ነዋሪው በደሴቶቹ ላይ የሕክምና ጣቢያ ባለመኖሩም መቸገራቸውን ይናገራሉ።
አንድ አለች የበላ የምትባል አንድ ሰው የምትይዝ በሱ እንግዲህ እየመጣን አንዳንድ ያው የሚበላ ነገር በሱ እያደረስን እየተመለስን ያ ምንም አጥጋቢነት አይደለም። ከ10 ኪሎ የበለጠ ዱቄት አይዝም ያላ የሚባለው ማለት ነው። በጀልባ ሊሄድ ብትል ደግሞ 2 ሰው ነው በትንሹ 7 ሰዓት ከደሴቱ ከቱሉ ጉዶ ወደ ዝዋይ ለመምጣት በትንሹ 7 ሰዓት ያስኬደናል። ያንን ደግሞ አንድ ቀን እዚህ አድረህ በ2ኛ ቀን ነው የምትመጣው። እግዚአብሔር ይጠብቀን። እንግዲህ አሁን በዚህ ምክንያት ሰው የሞተብንም አለ፣ በምጤ ሞተች አለ፣ ታሞ በነፍስ እንደምንም ብለን ነፍሳቸውን ያዳንን አለ፣ የሞተብን ሁሉ አለ። አሁን ለምሳሌ በዚህ ምክንያት ምን እንደሚደረግ እግዚአብሔር ነው የሚያውቀው።
የሴቲቱ ህይወት በህክምና እጥረት ለማለፉ ምን ማስረጃ አላችሁ በሚል የተጠየቁት የባቱ ከተማ ኮሚኒኬሽን ጽህፈት ቤት ባልደረባ ውሳኔው ከተላለፈ ወር ማለፉን አስታውሰው ይህ ሁኔታ ሊከሰት እንደሚችል አስረድተዋል። የሞተር ጀልባ አቀባው በደንበላይቅ ላይ ለመዝናኛና ሌሎች ጉዳዮች የየብስ አገልግሎት የሚሰጡ ነጋዴዎችንም ከስራ ውጭ አድርጓል። በደንበላይቅ ላይ የሞተር ጀልባ አገልግሎት ሰጪ ማህበር አባል የሆኑትና ስማቸው በአከባቢው አለ ባሉት የጸጥታ ስጋት ሳቢያ እንዳይጠቀስ የጠየቁት የባቱ ከተማ ነዋሪ እንዲህ ይላሉ።
እኛ ጀልባችን ከቆመብን ወር አልፎናል። በወቅቱ በደሴቶቹ ላይ ተጠርጣሪ የሸኔ አባላት አሉ። እየዘረፉም በጀልባ ወደ ደሴቶቹ ገብተው እየተሸሸጉ ናቸው። የጀልባ አገልግሎቱ ቢቆም በእነርሱ ላይ እርምጃ ለመውሰድ ይመቸናል በሚል ነው ውሳኔው የተገለጸልን። ስለ ውሳኔው ምንም የተሰጠን ወረቀት የለም። ትዕዛዙን በስልክ ደውሎ የነገረን የትራንስፖርት ጽህፈት ቤት ነው። ከዚያ በኋላ ሞተራችንን አስረከብን። አሁን በባቱ ከተማ ፖሊስ ጣቢያ ነው ያለው።
ክርክላውን ተከትሎ ለባቱ ከተማ ፖሊስ ጣቢያ ከ30 በላይ የማህበር የጀልባ ሞተሮችን ማስረከባቸውን የገለጹት ነዋሪው ከመንግስት አካል መፍትሄ እንዲሰጠን ጠይቀን አገኘን ያሉትን ምላሽ እንዲህ ያስረዳሉ።
ወደ
ባቱ ከተማ ትራንስፖርት ጽህፈት ቤት፣ የባቱ ብልጽግና ፓርቲ ጽህፈት ቤት፣ የጸጥታና ደህንነት ቢሮ ሁሉ ዘንድ ሄደን ስንጠይቅ ውሳኔ የሚሰጠው የባቱ ከተማ አስተዳደር ነው አሉን። እርሱንም ጠየቅን። ምንም ምላሽ አላገኘንም። ጉዳቱ በጣም ከባድ ነው። ሰው ለወር አይደለም ለአንድ ቀን ሳይበላ አያድርም። በዚያ ላይ እኔ 15 ልጆች አሉኝ። ሌላ ምንም የገቢ ምንጭ የለኝም። አሁን ሁሉን ለፈጣሪ ሰጥቼ የሚሆነውን እየተጠባበቅሁ ነው።
በክልክላው ምክንያት በሞተር ጀልባ የየብስ አገልግሎት የሚሰጡ ወጣቶች ለመበተን ተገደዋል ያሉት እኚሁ ነዋሪ መንግስት በደንበላይቅ አካባቢ እንዳለ የሚናገረው የታጣቂዎች እንቅስቃሴ መኖሩንም አልሸሸጉም።
እውነት
ነው አለ። ታጣቂዎቹ ባለጀልባዎቹን በግዳጅ ወደዚህ ቦታ ውሰዱን፣ አድርሱን እያሉ ያስገድዳሉ። ሰውም ተቸግሮ ነው ያለው። ይህን የሚያደርጉትም የሸኔ ታጣቂዎች ናቸው።
በደንበላይቅ ላይ የሞተር ጀልባ የየብስ ጉዞ እገዳ ከወር በፊት መጣሉን የባቱ ከተማ የመንግስት ኮሚኒኬሽን ጽህፈት ቤት አስታውቋል። ስማቸው እንዲጠቀስ ያልፈለጉ የባቱ ከተማ ኮሚኒኬሽን ጽህፈት ቤት ባልደረባ እገዳው ከዓመት በፊት በባቱ ማረሚያ ቤትና በቅርቡ ደግሞ በከተማው ተፈጽመዋል ያሏቸውን ጥቃቶች ተከትሎ መተላለፉን አብራርተዋል። ከደንበላይቅ ደሴቶች ጋር በተገናኘ አለ የተባለው የጸጥታ ችግር ተፈቶ ለሰዎች እንቅስቃሴ መስመር እስኪዘጋጅ ድረስ የጸጥታ ኃይሎች በስራ ላይ ናቸው ያሉት የኮሚኒኬሽን ጽህፈት ቤት ባልደረባ በሳምንት ውስጥ መስመሩ ለተጓዦች ክፍት እንደሚደረግም ጠቁመዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
ገልሞ ዳዊትን አመሰግናለሁ። ጋቢና ቪኦኤ ይቀጥላል ከአሜሪካ ድምጽ። የፕሪቶሪያው የሰላም ስምምነትም ሆነ የፌዴራሉ መንግስት አከራካሪ በሚላቸው የማንነትና የወሰን ጥያቄ ከሚነሳባቸው አካባቢዎች አንዱ በሆነው የራያ አካባቢ መሰረታዊ አገልግሎቶች መቋረጣቸውን የአላማጣ ከተማ አስተዳደር አስታውቋል። ይህ መቋረጥም በህፃናትና በእናቶች ህይወት ላይ አደጋ ደቅኗል። ይህን የተመለከተውን ዘገባ መስፍን አራጊ ያስደምጠናል።
የማንነትና ራስን በራስ የማስተዳደር ጥያቄ በሚነሳባቸው በፕሪቶሪያው የሰላም ስምምነትና በፌዴራሉ መንግስት አከራካሪ ከሚባሉ ከሰሜን ኢትዮጵያ ጦርነት በኋላ ደግሞ አዲስ በተቋቋሙ የአማራ ክልል አስተዳደር ከተያዙ አካባቢዎች አንዱ የሆነው የራያ አብዛኞቹ ወረዳዎች በትግራይ ክልል ታጣቂዎች መያዙ በአካባቢው ነዋሪዎች ከተነገረበት ካለፈው ሚያዝያ 7 ቀን 2016 ዓ.ም ጀምሮ መሰረታዊ አገልግሎቶች መቋረጣቸውን የአላማጣ ከተማ ከንቲባ አስታውቀዋል። አገልግሎት መስጠት ካቋረጡት ተቋማት አንዱ የአላማጣ ከተማ ሆስፒታል መሆኑን የከተማዋ ከንቲባና የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ ዛሬ ሐሙስ ለአሜሪካ ድምጽ ገልጸዋል። በዚህም 8 ጨቅላ ህጻናትና 3 እናቶች ከህክምና አገልግሎት እጦት ጋር በተያያዘ ህይወታቸው ማለፉን አስረድተዋል። የትግራይ ክልል ናቸው ሲሉ ከንቲባው የገለጿቸው ታጣቂዎች ከአላማጣ ከተማ በቅርብ ርቀት ላይ ቢገኙም ከተማዋ እስካሁን በመከላከያ ኃይል ቁጥጥር ስር ነገር ናት የሚሉት ከንቲባ ኃይሉ ለሆስፒታሉ አገልግሎት መቋረጥ ሶስት ምክንያቶችን ዘርዝረዋል።
ቶታሊ ሆስፒታሉ እየቆመ ያለበት ዋናው ምክንያት አንደኛ ከህዋት ጋር ተመሳጥረው የሚሰሩ ኃይሎች ስላሉ፣ ሁለተኛው የግል ጥቅማቸውን ለማስፋፋት፣ ሶስተኛው ከስጋት አንጻር ነው። ደሞዝም አስፈላጊው ድጋፍ እየተደረገ ህዝባቸውን በችግር ሰዓት ላይ ጥሎ መሄድ ከሞራል አንጻርም ከሙያም አንጻርም የሚጠበቅ አይደለም።
በታጣቂዎቹ ላይ የተሰነዘረውን ወንጀል አስመልክቶ ወደ ትግራይ ክልል ጊዜ አስተዳደር መንግስት ኮሚኒኬሽን ቢሮ ኃላፊ ረዳኢ ሀለፎም በስልክም ሆነ በጽሁፍ መልእክት ምላሽ ለማግኘት ሞክረን ስልካቸው አይመለስም። የደቡብ ትግራይ አስተዳዳሪ ሀፍቱ ኪሮስ ግን ለጽሁፍ መልእክታችን ከሰላሳ ደቂቃ በኋላ እንድንደውልላቸው ምላሽ ሰጥተውን ስንደውል ስልካቸው ከአገልግሎት መስጫ ክልል ውጭ በመሆኑ ልናገኛቸው አልቻልንም። በሌላ በኩል ባለፈው ሚያዝያ 8 2016 ዓ.ም ለመገናኛ ብዙሃን መግለጫ የሰጡት የትግራይ ክልል ጊዜ አስተዳደር ምክትል ርዕሰ መስተዳደር ሌተናል ጄኔራል ታደሰ ወረደ በአማራ ክልል በተዋቀሩት የራያ አላማጣ ታጣቂዎችና በተፈናቀሉ የትግራይ ሚኒሻዎች መካከል የተቀሰቀሰው የአካባቢ ግጭት ተስፋፍቶ አላማጣ ጫፍ መድረሱን መግለጻቸው ይታወሳል። አወዛጋቢ ወይም አጨቃጫቂ እየተባሉ የሚጠሩ አካባቢዎችን በተመለከተ ሌተናል ጄኔራል ታደሰ ሰሞኑን መቀሌ ላይ በሰጡት ጋዜጣዊ መግለጫ አካባቢዎቹ የሚታወቁት የትግራይ ይዞታ ናቸው፣ አከራካሪ አይደሉም ማለታቸውን መዘገባችን ይታወሳል። የሰሜን ኢትዮጵያው ጦርነት በፕሪቶሪያው ሰላም ስምምነት ከተቋጨ በኋላ አካባቢዎቹን እያስተዳደረ ካለው ከአማራ ክልል መንግስት ኮሚኒኬሽን ቢሮ እስካሁን ምንም አይነት አስተያየት አልተሰጠም። ምላሽ ለማግኘትም ተደጋጋሚ ሙከራዎችን አድርገን አልተሳካለንም። ከፌደራል መንግስቱ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ስማቸውን ከመግለጽ የተቆጠቡ አንድ አላማጣ ከተማ አስተያየት ሰጪም በሆስፒታሉ አገልግሎት መቋረጥ ምክንያት አጋጥሞኛል ያሉትን መጉላላት ተናግረዋል።
ልጅ ለማሳከም አላማጣ ከተማ ሆስፒታል ለመገልገል ሄደን ነበር። ጤና አገልግሎት አይሰጥም ሆስፒታሉ በጠቅላላ። አንደኛ መድኃኒት ቤቱም ተዘግቷል። ያለኝ አማራጭ ወደ ግል ሂዶ ለማሳከም ነው። የመንግስት ሆስፒታል ላይ የሚሰሩ ናቸው ግልን እየሰሩ ያሉት። እነሱ ጋር ተሄዶ ለማስመርመር ደግሞ ከ8 ሺ እስከ 20 ሺ ነው የሚጠይቁት።
በከተማዋ የሚገኘው የመንግስት ጤና ጣቢያ ከሶስት ቀናት መቋረጥ በኋላ በጠቅላላ ካሉት 63 ሰራተኞች ውስጥ 35 ፈቃደኛ ባለሙያዎችንና ድጋፍ ሰጪ ሰራተኞችን በማሰባሰብ የሕክምና አገልግሎቱን እንደጀመረ ታውቋል። ይሁን እንጂ ከህሙማኑ ብዛት፣ ከሕክምና ባለሙያዎቹ ቁጥር ማነስና ከጤና ጣቢያው አቅም አንጻር የአገልግሎት አሰጣጡ አዳጋች እየሆነ መምጣቱን ጤና ጣቢያውን በፈቃደኝነት እያስተዳደሩና በሕክምና አገልግሎትም እየተሳተፉ መሆናቸውን የነገሩን ዶክተር ሰኢድ መረዋ አስታውቀዋል።
ከፍተኛ ቁጥር እንዲጨምር ያደረጉት የውጭ ተመላላሽና የኤችአይቪ የእናቶች ክትትል እንዲሁም ደግሞ የህፃናት ክትባት ነው። ሆስፒታል ዝግ በመሆኑ ምክንያት እነሱን በማስተናገድ ይውላል። ሁለተኛ ገጠር ራያ አላማጣ የቲቪ መድኃኒት የሚሰጥ ጤና ጣቢያ የለም። በአጠቃላይ ሌላም ሆስፒታል አለ ገጠር ራያ አላማጣ መረዋ የሚባል እሱም አገልግሎት አይሰጥም። በዚህ ምክንያት ከአሁን በፊት ዴይሊ ከ120 ያልበለጠ ታካሚ ነበር የሚታየው። በአሁኑ ሰዓት ግን በየቀኑ እስከ 400 የሚደርሱ አገልግሎት እየሰጠን ያለ ነው። ይህን ደግሞ በጣም መጨናነቅ ፈጥሯል። ማዋለድ ብቻ አገልግሎት አንሰጥም። እሱንም ግን ለመፍታት ኮማንድ ፖስት መጥቶ አናግረውናል። ዛሬ እነሱ ባለሙያ ከፖለቲካ ነጻ መሆን አለበት፣ ተመልሶ ወደ ስራ እንዲገቡ እያገዙናል። እነሱንና ያልተመለሱት ደግሞ ፕሊስ ተመለሱ እያል ኮሚኒኬት እያደረግን ነው።
በሌላ በኩል በአላማጣ ከተማ በራያ አላማጣ፣ በራያ ባላና በኮረም አካባቢዎች በሚገኙ 123 ትምህርት ቤቶች ውስጥ የሚማሩ ከ42,000 በላይ ተማሪዎች በጸጥታው ችግር ምክንያት ትምህርታቸውን ለማቋረጥ እንደተገደዱ ከንቲባ ኃይሉ ተናግረዋል።
የትምህርት ተቋማት ኦልሞስት አሁን አንድ ወር እየሆነ ነው ከቆመ። በዚህ ምክንያት ለአመታት ከትምህርት ገበታ አርቀው የነበሩ ህጻናት፣ ወጣቶች በጥሩ ሞራል አነሳስተን ወደ ትምህርት ገበታቸው እንዲመለሱ አድርገን አሁን ላይ ያሉት የ12 ያክል ተማሪዎች ከአሁን በፊት ለሁለትና ለሶስት አመታት ትምህርታቸውን ያቋረጡ ናቸው። ከባለፈው አመት ጀምሮ ወደ ትምህርት ገበታቸው እንዲመለሱና በጥሩ ሁኔታ ላይ ጥሩ ተስፋ የጣልንባቸው ተማሪዎች ነበሩ። ሚያዝያ 7 በተደረገው የመጨረሻ ወረራ ትምህርት እንዲቆም ሆኗል ማለት ነው።
ዘንድሮ የ12 ክፍል ብሔራዊ መልቀቂያ ፈተናን የሚወስዱ የራያ አካባቢ ተማሪዎች ግን የወልዲያ ዩኒቨርሲቲ ለማስተማር ዛሬ ሐሙስ ተማሪዎችን መቀበል መጀመሩን የዩኒቨርሲቲው አካዳሚክ ፕሮግራሞች ዳይሬክተር ሳሙኤል ንጋቴ ተናግረዋል።
የዛ አካባቢ ያሉ መንግስት አካላቶችም የጠየቁ ስለነበረ በእኛ በኩል ዝግጁ ነን። 52 አካባቢ ናቸው ተማሪዎቹ፣ እዛ አካባቢ ያሉ የሶስት ወረዳ ትምህርት ቤት ተማሪዎች። ስለዚህ እነዚህ ተማሪዎች ዶርም ከማዘጋጀት ጀምሮ መማሪያ ክላሱ ማዘጋጀትና በቋሚነት በመደበኛ መርሃ ግብር ወጥቶላቸው ሊያስተምሩ የሚችሉ መምህራኖችን ዝግጁ አድርገን የኛ ኮይ ተበቀን ነው።
በኢትዮጵያ የአሜሪካ አምባሳደር አርቪንግ ማሲንጋ በኦሮሚያ፣ በአማራ፣ በትግራይ ለሚገኙና ኢትዮጵያን ለሚያስተዳድሩ ሲሉ በትላንት ረቡዕ የፖሊሲ ንግግራቸው ባስተላለፉት መልእክት ወደ ሰላም የሚያሻግረው መንገድ አካታች ውይይት እንጂ ግጭት አይደለም ብለዋል። በኢምባሲው የፌስቡክ ማህበራዊ ትስስር ገጽ ወጣው በዚሁ መልእክታቸው አምባሳደር ማሲንጋ ያልተስተጓጎለ ሰብአዊ ድጋፍ እንዲደርስ ውይይት እንዲደረግና በአገር አቀፍ ደረጃ ጊዜያዊ ተኩስ አቁም እንዲኖር ጠይቀዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
መስፍና ራጌና መሰግናለሁ። አሁን ደግሞ ወደ አፍሪካዊቱ ሀገር ማላዊ ወደሚወስደን ሌላ ዘገባ እንሻገራለን። በአብዛኛው የአፍሪካ ሀገራት ባሉ የቤተሰብ ህግጋት የሚታየው ክፍተት በሴቶችና በልጃገረዶች ላይ የሚታየውን መገለል በማባባስ ላይ እንደሆነ አንድ አዲስ ጥናት አመላክቷል። በጾታዎች መካከል እኩልነት እንዲሰፍን በመስራት ላይ ያለው ዓለም አቀፉና ትርፋማ ያልሆነው ድርጅት ኢኳሊቲ ናው እንደሚለው የጾታ ግንኙነት፣ ትዳርና ውርስን በተመለከቱና በሌሎች ጉዳዮች የሚወጡ ህግጋት ለወንዶች ያጋደሉ በመሆናቸው ሴቶችን ወደ ተስፋ መቁረጥ እየገፉ ናቸው። ላሜክ ማሲና ከማላዊ የላከውን ዘገባ እንግዶ ወልድ ያስደምጠናል።
ትላንት ረቡዕ የተከበረውን ዓለም አቀፍ የቤተሰብ ቀንን በማስመልከት የተለቀቀው አዲስ ጥናት 20 በሚሆኑ የአፍሪካ ሀገራት ያለው የቤተሰብ ህግ ማዕቀፍ ትዳር፣ ፍቺ፣ ልጅን የማሳደግ ኃላፊነትና የሀብት ባለቤትነትን በተመለከተ የሴቶችን መገለል እንዳባባሰ አመልክተዋል። ኤስተር ዋዌሩ የኢኳሊቲ ናው የህግ አማካሪና የጥናቱ ተባባሪ አዘጋጅ ናቸው። ኤስተር ከኬንያ ለቪኦኤ እንደተናገሩት የቤተሰብ ህግጋቱ በአፍሪካ በሴቶች ህይወት ላይ አሉታዊ ተጽዕኖ አሳድሯል።
በሱዳን ያለውን እንደ ምሳሌ ብንወስድ ወንዶች እንጂ ሴቶች ፍቺ መጠየቅ አይችሉም። ይህ ማለት ሴቶች በማይፈልጉት ትዳር ውስጥ ታስረው ይቆያሉ ማለት ነው፣ ምክንያቱም ፍቺ መጠየቅ አይችሉም።
ኤስተር ጨምረው እንዳሉት በአንዳንድ ሀገራት ሴቶች ፍቺ መጠየቅ ቢችሉም ሁለተኛ ትዳር በሚመሰርቱበት ጊዜ ከቀደመው ትዳር የወለዱትን ልጆቻቸውን ይዘው እንዲያሳድጉ አይፈቀድላቸውም። በማላዊ ያለው ያስገድዶ መድፈር ህግ በትዳር ውስጥ አይሰራም። ምክንያቱ ደግሞ በልማድ ያለው ህግ በትዳር ውስጥ ሁሌም የጾታ ግንኙነት በሁለቱም ወገኖች ፈቃድ እንደሚደረግ ታሳቢ ስለሚያደርግ ነው። በተጨማሪም በትዳር ውስጥ ያሉ ሴቶች ህመምተኛ ካልሆኑ ወይም ከትዳር አጋራቸው በህግ ካልተለያዩ በስተቀር እምቢተኛ መሆን አይችሉም። በታንዛኒያ ደግሞ እንደ መደፈር የሚቆጠረው ከተለያዩ በኋላ የሚፈጸም ከሆነ ነው። እንደ አልጄሪያ፣ ካሜሩን፣ አይቮርኮስት እና ናይጄሪያ በመሰሉ ሀገራት ያሉት የልማድና የሃይማኖት ደንቦች ውርስን በተመለከተ ለወንዶች ያደሉ ናቸው። ሴቶችና ልጃገረዶች ከወንዶች ያነሰ ውርስ ያገኛሉ። ሃላ አልካሪብ በአፍሪካ ቀንድ በሴቶች ስልታዊ ተነሳሽነት ላይ የሚሰራው ስትራቴጂክ ኢኒሽቲቭ የተሰኘው ድርጅት ኃላፊ ናቸው። ሃላ ከኢትዮጵያ ሆነው ለቪኦኤ እንደተናገሩት በበርካታ ሀገራት የሚታየው የህግ አለመመጣጠን ሴቶች አጋዥ የማጣት ስሜት እንዲሰማቸው አድርገዋል።
እኩል ሳትታይና መገለል ሲደርስብህ አስበው። ድሃ መሆንህ፣ ሆን ተብሎ ለሁከት መጋለጥህ፣ እንደ ሰው ሳትቆጠርና ዝቅ ተደርገህ ስትታይ፣ እኩል እድል ሳይሰጥህ ሲቀር፣ የተለያየ የጾታ ጥቃት ሲደርስብህና ክብርህ ሳይጠበቅ ሲቀር፣ እነዚህ ሁሉ ደርሰውብህም ስትገለል እንደማለት ነው።
ፍራንሲስ ሰላሲኒ በታንዛኒያ ግርዛትን ለማስቆም የሚሰራው ተቋም ኃላፊ ናቸው። እርሳቸው እንደሚሉት ማህበረሰቦችም ሴቶችን ለመከላከል የወጡትን ህግጋት ወደ ጎን በማለትና ባለማክበር አሉታዊ አስተዋጽኦ በማድረግ ላይ ናቸው።
For example, initially they were mutilating girls from 10 and above for the reason of
መጀመሪያ ከአስር ዓመት በላይ ያሉ ልጃገረዶችን ለትዳር ለማዘጋጀት በሚል በአሰቃቂ ሁኔታ ይገረዛሉ። አሁን ሕፃናትንም እየገረዙ ነው። ይህን የሚያደርጉት ከህግ ለማምለጥ ነው። ምክንያቱም ሕፃናቱ ተገረዝኩ ብለው ፍርድ ቤት አይሄዱም፣ መገረዛቸውንም መናገር አይችሉም።
የኢኳሊቲ ናው ኃላፊዋ ኤስተር እንደሚሉት በርካታ ሀገራት የሴቶችን መብት የሚከላከሉ ዓለም አቀፍ ስምምነቶችን ቢፈርሙም በየሀገራቱ የወጡት ህግጋት ግን አፈጻጸማቸውን አስቸጋሪ አድርገዋል። የአፍሪካ ሀገራት ያሏቸውን የቤተሰብ ህግጋት ከዓለም አቀፍ የሰብአዊ መብት ህግጋት ጋር እንዲያጣጥሙ ጥሪ አድርገዋል።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።